ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመጋቢት 12 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዛሬው ዕለት 42 ሚሊዮን ተከታዮች ባሉት አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ሁላችን ለኃጢአት ተጋላጮች ነን። እያንዳንዳችን የእግዚአብሔር ክቡር የሆንን ሀብት በመሆናችን የተነሳ እርሱ እያንዳንዳችን በየራሳችን መንገድ መንፈሳዊ እድገት እንድናመጣ ይፈቅድልናል ማለታቸው ተገልጿል። አሁን ያለንበት የአብይ ጾም ወቅት እንደሆነ ይታወቃል። ይህንን የአብይ ጾም ወቅት አስመልክተን ለዛሬው ዕለት አስተንትኖ ይሆናችሁ ዘንድ ያዘጋጀንላችሁ መልእክት የሚከተለው ይሆናል። የአብይ ጾም ወቅት ከክርስትና ሕይወታችን ጋር የማይሄዱ ተግባሮቻችንን በማስተካከልና በመታደስ የጌታን ትንሣኤ በጉጉት የምንጠብቅበት ወቅት ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የ2010 ዓመተ ምሕረት የአብይ ጾም መጀመር አስመልክተው ከተናገሩት የተወሰደ የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ አዳራሽ ወይም ደግሞ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና የአገር ጉብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምህሮ እንደሚያደርጉ ይታወቃል። በዛሬው ዕለት በመሥዋዕተ ቅዳሴ ሥነ ሥርዓት ያደረጉትን የጠቅላላ አስተምህሮ በቅድሚያ እናስደምጣቸዋለን። በማስከተልም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በመጪው ጥቅምት ወር 2011 ዓመተ ምሕረት ለሚደረገው የካቶሊክ ብፁዓን ጳጳሳት ጉባኤ ዝግጅት ይሆን ዘንድ ባለፈው ሰኞ ከዓለም አቀፍ የካቶሊክ ወጣት ተወካዮች ጋር ተገናኝተው መወያየታቸውን መግለጻችን የሚታወቅ ሲሆን በወቅቱ ቅዱስነታቸው ከተለያዩ የዓለማችን ክፍሎች የተወጣጡ አምስት ወጣቶች ላቀረቡላቸው አምስት ጥያቄዎች መልስ መስጠታቸውንና ከእነዚህም ውስጥ የሦስቱን ጥያቄና ምላሽ በትናንትናው ዕለት ማስደመጣችን ይታወሳል። በዛሬው ዕለት በምናቀርበው በሁለተኛው ክፍል ዝግጅታችን ቀሪዎችን ሁለት ጥያቄዎችንና መልሶቻቸውን እናስደምጣቸዋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ አዳራሽ ወይም ደግሞ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናን እና የሀገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምህሮ እንደሚያደርጉ ይታወቃል። የዚሁ መርሃ ግብር አንዱ አካል በሆነው ከጥር 7 ቀን 2010 ዓመተ ምህረት ጀምሮ እስከ ዛሬ መጋቢት 12 ቀን 2010 ዓመተ ምህረት ድረስ ዘወትር ረቡዕ ዕለት በተከታታይ ያደረጉ የሚገኙት የትምህርተ ክርስቶስ አስተምህሮ በመስዋዕተ ቅዳሴ ዙሪያ እንደሆነ ይታወቃል። በዛሬው ዕለትም በዚሁ አርስት ዙሪያ ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምህሮ በመስዋዕተ ቅዳሴ ስነ ስርዓት ዙሪያ ላይ በማድረግ መሰረቱን በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 እስከ 55 ያደረገ እንደነበረ ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዛሬው ዕለት ማለትም በመጋቢት 12 ቀን 2010 ዓመተ ምህረት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ያደረጉትን የጠቅላላ አስተምህሮ እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ሥጋዬን የሚበላና ደሜንም የሚጠጣ ሁሉ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን ከሞት አስነሣዋለሁ። ምክንያቱም ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው።
Cari fratelli e sorelle, buongiorno. La celebrazione della messa, di cui stiamo percorrendo i vari momenti, è ordinata alla comunione.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ቀደም ባሉት በተለያዩ ጊዜያት ውስጥ በመስዋዕተ ቅዳሴ ስነ ስርዓት ዙሪያ አስተምሮን ማድረጋችን የሚታወቅ ሲሆን በዛሬው ዕለት ደግሞ በሚስተረ ቅዱስ ቁርባን ዙሪያ የምናደርገው አስተምሮን እንቀጥላለን። መስዋዕተ ቅዳሴን የምናስቀድስበት ምክንያት ራሱን በቃሉና በመንበረ ታቦት ላይ መስዋዕት ባደረገው ክርስቶስን ለመመገብና እርሱን እንድንመስል እንዲያግዘን በማሰብ ነው። ጌታ ራሱ እንዲህ ይላል፣ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ ምግብ፣ ደሜም እውነተኛ መጠጥ ነውና በማለት ተናግሯል። በእርግጥ ጌታ በመጨረሻው ራት ላይ ደሙንና ሥጋውን ለደቀ መዛሙርቱ በሰጠበት ወቅት ዛሬም ቢሆን በሚስጥረ ክህነት ወይም ድቁና አማካይነት የቀጠለ ምስጢር ሲሆን ለዚህም ልዩ መንፈሳዊ አገልግሎት በተዘጋጁ አገልጋዮች አማካይነት የሕይወት እንጀራና የደህንነት ጽዋን ዛሬም ይሰጠናል። በመሥዋዕተ ቅዳሴ ወቅት ካህኑ እንጀራውን አንስቶ ከቆረሰ በኋላ ለምእመኑ በማሳየት ምእመኑን በዚህ በጌታ ራት ላይ እንዲሳተፉ ይጋብዛቸዋል። በዚያን ወቅት ከመንበረ ታቦት ወደ እኛ የሚመጡትን እነዚያን ቃላት እናቃቸዋለን። እነሆ የዓለምን ኀጢአት የሚያጠፋ የእግዚአብሔር በግ፣ ወደ እርሱ ራት የተጠሩ ሁሉ ብፁዓን ናቸው በማለት ካህኑ ከቆረሰው እንጀራ ለምእመናኑ በማሳየት ይህንን ጸሎት ያደርጋል። ይህም ቃል ከዮሐንስ ራእይ ከምዕራፍ 9 ቁጥር 9 ላይ ካለው ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ከሚለው የተወሰደ ነው። ይህ የግብዣ ጥሪ የቅድስናና የደስታ ምንጭ ከሆነው ከክርስቶስ ጋር ያለንን ግንኙነት እንድናጠናክር ታስቦ የሚደረግ የግብዣ ጥሪ ነው። ይህ ጥሪ አስደሳች የሆነ ጥሪና በእምነት አማካይነት ሕሊናችንን እንድንመረምር የሚያበቃን ጥሪ ነው። በእርግጥ በአንድ በኩል እኛ ከክርስቶስ ቅድስና ጋር ያለንን ርቀት እንድንመለከት ያደርገናል። በሌላ በኩል ደግሞ የእርሱ ደም የፈሰሰው ለኀጢአታችን ስርየት እንደሆነ እንድናምን ያደርገናል። ይህንን የማዳን ኃይል ያለውን ደም በማሰላሰል ቅዱስ አጎስጢኖስ እኔ ሁሉ ጊዜ ኃጢአት ሰራለሁ ስለዚህ ሁሉ ጊዜ መድኃኒት ያስፈልገኛል ማለቱም ይታወሳል። እኛም በዚሁ እምነት በመታገዝ ይህ ያለምን ኃጢአት ማስወገድ የሚችለውን የእግዚአብሔርን በግ በመማጸን ጌታ ሆይ ይህንን ያንተን ራት ለመካፈል የተገባው አይደለሁኝም ነገር ግን አንድ ቃል ብትናገር ነፍሴ ትድናለች በማለት እንመልሳለን። ይህንን የጌታ ራት ለመቀበል እኛ ተሰልፈን የምንሄድ ቢሆንም ቅሉ ነገር ግን እውነቱን ስንመለከት እኛን ከእርሱ ጋር ለማመሳሰል ወደ እኛ የሚመጣው ክርስቶስ ራሱ መሆኑን እንገነዘባለን። ቅዱስ ቁርባንን መቀበል ማለት ያ የተቀበልነው ቅዱስ ቁርባን የተቀበልነውን ምስጢር እንድንሆን የሚያጎለብተን ምስጢር ማለት ነው። በዚህ ረገድ ይህንን ሐሳብ በይበልጥ እንድንረዳ ቅዱስ አጎስጢኖስ ይረዳናል። ይህንንም እርሱ ከክርስቶስ ብርሃን የተቀበለበትን አጋጣሚ በማስታወስ እንዲህ ይላል። እኔ ትላልቅ የሚባሉ ሰዎች የሚመገቡት ምግብ ነኝ። አንተም እደግና ተመገበኝ። ለአካላዊ ሥጋ እንደምትመገበው ምግብ ዐይነት አንተ አይደለህም ወደ ራስህ የምትቀይረኝ። ነገር ግን አንተነ ወደ እኔ የምትቀየረው ማለቱ ይታወሳል። እንጀራውና የወይን ጠጁ ወደ ክርስቶስ ሥጋና ደም እንደሚቀየሩ ሁሉ እንደዚሁም ይህንን የክርስቶስ ሥጋና ደም በእምነት የሚቀበሉ ሰዎች ሁሉ ሕያው ወደ ሆነው ቅዱስ ቁርባን ይቀየራሉ። ይህንን ቅዱስ ቁርባን የሚያድለው ካህን በሚያድልበት ወቅት ይህ የክርስቶስ ሥጋ ነው በማለት በሚናገርበት ወቅት ይህንን ቅዱስ ቁርባን የሚቀበለው ሰው ደግሞ አሜን በማለት ይመልሳል። በዚህም ምክንያት ይህንን ቅዱስ ቁርባን የሚቀበል ሰው በዚሁ ቅዱስ ቁርባን አማካይነት የሚያገኘውን ጸጋና ይህንን የተቀበለውን የክርስቶስ ሥጋ ለመምሰል መትጋት ይኖርበታል ማለት ነው። ከራስ ወዳድነት መንፈስ ነጥቆ በማውጣት ከክርስቶስ ጋር በሚያዋህደን ወቅት ይህ ቅዱስ ቁርባን በክርስቶስ አማካይነት አንድ ከሆኑ ሰዎች ሁሉ ጋር ኅብረት እንዲኖረን ያደርጋል። ይህም ቅዱስ ቁርባን የሚሰጠን ትልቁ ድንቅ የሆነ ነገር ነው። ይኸውም የምንቀበለውን እንድንሆን ያደርገናል ማለት ነው። ቤተ ክርስቲያን ምእመኑ ሕያው በሆነ መልኩ ይህንን የክርስቶስን ሥጋ እንዲቀበሉ ምኞቷ ነው። የክርስቶስ ሥጋና ደም በአፋችን ከተቀበልን በኋላ ይህንን የተቀበልነውን ሥጋ በልባችን ውስጥ በማኖር በጸጥታ ጸሎት በማድረግ የተቀበልነውን ጸጋ መጠበቅ ይኖርብናል ማለት ነው። የመሥዋዕተ ቅዳሴ ሥነ ሥርዓት ከቅዱስ ቁርባን ሥርዓት በኋላ በሚደረግ የመደምደሚያ ጸሎት ይጠናቀቃል። በዚህም ጸሎት ካህኑ በሁሉም ምእመን ስም በመሆን ወይም ምእመኑን በመወከል ካህኑ ወደ እግዚአብሔር የእርሱ ራት ተካፋዮች ስላደረገን በማመስገንና እንዲሁም የተቀበልነውን ቅዱስ ቁርባን ሕይወታችንን እንዲቀይር በመጠየቅ ጸሎቱን ወደ እግዚአብሔር በማቅረብ ይደመደማል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ክቡራንና ክቡራት አድማጮቻችን በመጪው ጥቅምት 2011 ዓ.ም እምነትና በጥሪ ላይ በማስተዋል ጥበብ የተሞላ መልካም ውሳኔ መወሰን በሚል መሪ ቃል ወጣቶች ላይ ትኩረቱን ያደረገ የካቶሊክ ብፁዓን ጳጳሳት 15ኛ አጠቃላይ መደበኛ ጉባኤ በቫቲካን እንደሚካሄድ ይታወቃል። ለዚሁ የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ጉባኤ የተለያዩ በተለይም ወጣቱን ትውልድ ያሳተፈ ቅድመ ዝግጅት በመደረግ ላይ ይገኛል። በዚህም መሰረት ከመጋቢት 10 እስከ መጋቢት 15 2010 ዓ.ም ድረስ የሚቆይ ከተለያዩ የዓለማችን ክፍሎች የተውጣጡ ወጣቶች ተሳታፊ የሆኑበት ርዕሰ ሊቃነ ጳጳሳት ፍራንቺስኮ የተሳተፉበትና በዓለም ዙሪያ በሚገኙ የማኅበረሰብ ክፍሎች ዘንድ በኢንተርኔትና በተለያዩ የመገናኛ ብዙሃን ዘዴዎች አማካይነት በቀጥታ የሚተላለፍ ጉባኤ ከባለፈው ሰኞ ጀምሮ መጀመሩ ይታወቃል። በዚሁ ባለፈው ሰኞ በይፋ በተጀመረው ቅድመ ሲኖዶስ ስብሰባ ላይ ርዕሰ ሊቃነ ጳጳሳት ፍራንቺስኮ መገኘታቸው ይታወቃል። በዚሁ ጉባኤ ላይ ከተለያዩ የዓለማችን ክፍሎች የተውጣጡ 5 ወጣቶች ለርዕሰ ሊቃነ ጳጳሳት ፍራንቺስኮ ጥያቄ ማቅረባቸውና ቅዱስነታቸው በጥያቄዎቹ ላይ ተመስርተው መልስ መስጠታቸው ይታወሳል። በትላንትናው ለስርጭታችን ከነዚህ 5 ጥያቄና መልሶች ውስጥ 3ቱን ያስደመጥናችሁ ሲሆን ቀሪውን ጥያቄና መልስ እናስደምጣችኋለን። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ 4ኛውን ጥያቄ ያቀረበው
ሲያለውዳቱ ኢየሱስ ክርስቶስ ስላውነ ቪኪ ሶኖ ኢራን ቪንዝሎቪች ሲሚናሪስታ ደል ሲሚናሪዮ ደል ስፒሪቶ ሳንቶ ዲ ልቪቭ ኬዛ ግሬኮ ካቶሊካ ኡክራይና
ጁሊያን ቬንዚሎቪች ሲሆን ጥያቄውም ይህ ነበር።
ሶኖ ኢራን ቪንዝሎቪች ሲሚናሪስታ ደል ሲሚናሪዮ ደል ስፒሪቶ ሳንቶ ዲ ልቪቭ ኬዛ ግሬኮ ካቶሊካ ኡክራይና
እኔ የመጣሁት ከዩክሬን የግሪክ ስርዓተ አምልኮን ከምትከተል ካቶሊካዊት ቤተክርስቲያን ነው። በአሁኑ ጊዜ የዘርአ ክህነት ተማሪ ነኝ። ለቅዱስነታቸው የማቀርበው ጥያቄም ይህ ነው። ዘመናችን በተለያዩ አዳዲስ ባህሎች የተዋጠ ነው። አንድ ካህን የሃይማኖት አስተማሪ ብቻ ሳይሆን የኢየሱስ ክርስቶስ ሕያው ምስክርም በመሆኑ የዘመናችንን ሁኔታ በመገንዘብ መንፈስ ቅዱስ የሚሰጠውን ጥበብ በመጠቀም እነዚህን አዳዲስ ባህሎችን የማወቅ ችሎታ አለው። በእርሶ አስተያየት አንድ ለክህነት አገልግሎት የሚዘጋጅ የዘርአ ክህነት ተማሪ በዘመኑ ባህሎች ውስጥ የሚገኙ ጥሩና መጥፎ የባህል እሴቶችን እንዴት ለይቶ ማወቅ ይችላል? ለምሳሌ ወጣቶች በገላቸው ላይ የሚነቀሱት ምስሎችና ምልክቶች ለአንድ ወገን ወጣቶች የቁንጅና መግለጫ ሲሆን ለሌላው ወገን ደግሞ የባህል መግለጫ መንገድ ነው ቢባልም የባህል መግለጫነቱን ማወቅና መረዳት ለብዙዎች አስቸጋሪ ነው። አንድ ወጣት ካህን የተወሳሰቡ ባህሎች ሲያጋጥሙት ምን አይነት አቋም ሊኖረው ይገባል?
Ti ringrazio. Tu parla di vivo testimoni di Cristo. È vero, un sacerdote che non è testimone di Cristo fa tanto male, tanto male.
በጣም አመሰግናለሁ። ይህም እውነተኛ የክርስቶስ ምስክርነት ነው። የክርስቶስ ምስክር ያልሆነ አንድ ካህን በጣም ይጎዳል። በጣም ክፉ ይሆናል። በጣም መጥፎ ይሆናል። ሕዝቦቹን በትክክለኛ መልኩ አያንጽም፣ ያሳስታል። ነገር ግን ምስክርነት ሊሰጥ የሚገባው ማኅበረሰቡ ራሱ ነው። አንድ ካህን የክርስቶስ መስካሪ ሊሆን የሚችለው የዚያው ማኅበረሰብ አንድ አካል መሆን ሲችል ብቻ ነው። አንድ የክርስቶስ መስካሪ የሆነ ካህን ባለበት ማኅበረሰብ ውስጥ ምስክርነቱን መስጠት ካልቻለ እርሱ ወደፊት መጓዝ አይችልም። የክርስቲያን ማኅበረሰብ ራሱ ከካህኑ ጋር በጋራ ምስክርነት የመስጠት ክርስቲያናዊ ግዴታ አለበት። ነገር ግን ካህኑ ብቻውን ምስክር ሊሆን ይከብደዋል። ነገር ግን የክርስቲያን ማህበረሰቡ ካህኑ ብቻ መስካሪ እንዲሆን ብቻውን ከተወው ካህኑ እንዲሁ ዝም ብሎ እንደ አንድ አገልጋይ ይሆናል ማለት ነው። ምእመኑ በበኩሉ ወደ ቤተ ክርስቲያን ይመጣል፣ ቅዳሴ ያስቀድሳል፣ የሞተ ዘመድ ካለው ያስቀብራል፣ እንዲሁ የመጀመሪያ ቅዱስ ቁርባን ለመሳተፍ ይመጣል፣ ከዚያም በኋላ ከቤተ ክርስቲያን ይጠፋል። የዚህ አይነቱ ማህበረሰብ በእውነት የክርስቶስ ምስክር ነው ልንል አንችልም። ስለዚህ ማንኛውንም አይነት በማህበረሰቡ ውስጥ የሚደረገውን ምስክርነት ማህበረሰቡ ራሱ ከካህኑ ጋር በመተባበር ሊመሰክር የሚገባው ምስክርነት ሊሆን ይገባል።
Poi l'ultima domanda tu sulla cultura.
ባህልን በተመለከተ የተነሳ ጥያቄ ነበር።
Ma non spaventarti dei tatuaggi, eh? Gli eritrei da anni si facevano la croce qui, anche oggi le vediamo. Si tatuavano la croce, no?
በተለይም በሰውነታቸው ላይ የተለያዩ አይነት ስዕሎችን ወይም ምልክቶችን የሚነቀሱ ሰዎችን አስመልክተህ ላነሳው ጥያቄ በተመለከተ በዚህ ጉዳይ ላይ ብዙ መፍራት የሚኖርብህ አይመስለኝም። ምክንያቱም ከጥንት ጊዜ ጀምሮ ኤርትራውያን ክቡራንና ክቡራት አድማጮቻችን ይህ ባህል በአገራችን በኢትዮጵያ በክርስቲያኖች ዘንድ በሰፊው የሚንጸባረቅ ባህል እንደሆነ ልብ ሊባል ይገባል። ከጥንት ጀምሮ በኤርትራውያን ዘንድ ግንባር ላይ የመስቀል ምልክት የመነቀስ ባህል ነበራቸው። ዛሬም ቢሆን የሚታይ እውነታ ነው። ቅዱስ መስቀልን በግንባራቸው ላይ ይነቀሱ ነበር። ምንም እንኳን በዛሬ ዘመን የሚታየው ንቅሳት በሰውነት ላይ የሚደረግ በጣም የተጋነነ ንቅሳት ነው። ለጤናም ቢሆን በጣም አስጊ የሆነ ጉዳይ እየሆነ መጥቷል። ዋናው ነገር በአሁኑ ወቅት የምናያቸው በሰውነት ላይ የሚደረጉ ንቅሳቶች ወይም በእንግሊዝኛው ታቱ በጣም የተጋነኑ መሆናቸው ነው እንጂ ምናልባት የወጣትነት ስሜት መገለጫ ሊሆኑ ይችል ይሆናል። እንደነዚህ ያሉ ውይይቶችን በምንከፍትበት ወቅት ወጣቶች ራሳቸው እንዲህ አይነት ባህል ውስጥ ለምን እንደገቡ ከነርሱ መረዳት ይቻል ይሆናል። መወያየት በጣም መልካም ነገር ነው። ነገር ግን ይህ ጉዳይ ሊያስፈራችሁ አይገባም። የወጣቱ ትውልድ ጉዳይ በፍጹም ሊያስፈራን አይገባም። ምንም እንኳን አንዳንዴ መልካም ሆኖ የማይታዩ ነገሮች ቢኖሩም ወደ እውነት ሊያደርሰን የሚችል ብዙ መንገድ አለ። ይህንንም በፍጹም መርሳት የለባችሁም። ማህበረሰቡ ከካህኑ ጋር በጋራ በመሆን ክርስቶስን ሊመሰክር ይገባል። አመሰግናለሁ። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ በመጪው ጥቅምት 2011 ዓ.ም እምነትና በጥሪ ላይ በማስተዋል ጥበብ የተሞላ መልካም ውሳኔ መወሰን በሚል መሪ ቃል ወጣቶች ላይ ትኩረቱን ያደረገ የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ጉባኤ በቫቲካን እንደሚካሄድ ይታወቃል። ለዚሁ የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ጉባኤ የተለያዩ በተለይም ወጣቱን ትውልድ ያሳተፈ ቅድመ ዝግጅት በመደረግ ላይ ይገኛል። በዚህ መሰረት ከመጋቢት 10 እስከ መጋቢት 15 2010 ዓ.ም ድረስ የሚቆይ ከተለያዩ የዓለማችን ክፍሎች የተውጣጡ ወጣቶች ተሳታፊ የሆኑበት ርዕሰ ሊቃነ ጳጳሳት ፍራንቸስኮ የተሳተፉበትና በዓለም ዙሪያ በሚገኙ የማኅበረሰብ ክፍሎች ዘንድ በኢንተርኔትና በተለያዩ የመገናኛ ብዙሃን ዘዴዎች አማካይነት በቀጥታ የተላለፈ ስብሰባ ባለፈው ሰኞ በሮም መጀመሩ ይታወቃል። በዚሁ ስብሰባ ላይ ርዕሰ ሊቃነ ጳጳሳት የተገኙ ሲሆን ከተለያዩ የዓለማችን ክፍሎች የተውጣጡ 5 ወጣቶች ለርዕሰ ሊቃነ ጳጳሳት ፍራንቸስኮ ጥያቄ አቅርበው ነበር። ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ ለነዚህ ከ5 ወጣቶች ለቀረበላቸው ጥያቄ የሰጡትን ምላሽ ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።